ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬን የጠበቀን ዛሬን የታደገን ዛሬን የተንከባከበንና በመውጣታችንና በመግባታችን ሁሉ የመራን እግዚአብሔር ታላቅ ነውና ነገንም ደግሞ እንደሚታደገን ተስፋ እናደርጋለን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዚህ ሁሉ ውስጥ እግዚአብሔር አምላካችን ለኛም ለናንተም የሚረባውን ታላቅና ድንቅ ነገርን ደግሞ ያስተምረናል። በእውነት እግዚአብሔር ከኔና ከናንተ የደበቀው ምንም ነገር የለም። ያው ጥንት የነበረው እግዚአብሔር ዛሬም ደግሞ እግዚአብሔር ነው። ወደፊትም እንደ እግዚአብሔርነቱ ይቀጥላል እንጂ እንደ ሰው ወረት አጠቃቅቶት ፈጽሞ አይለወጥም። በማዳን እጁ በምሕረት እጆቹ እነሆ እግዚአብሔር አምላካችን እኔንና እናንተን እየመራን ለዘመናት ታላቅነቱን ገናናነቱን እያስከበረ ለዘላለም ይቀጥላል። እግዚአብሔር ታላቅ ነው። የኔና የናንተ ሕይወት ታዲያ በእሱ ተደግፋለች፣ በእርሱ ተይዛለች። ምን ያስፈራናል? ምን ያስደነግጠናል? እግዚአብሔር ብርቱ ነው፣ እጅግም ኃያል ነው። ክብር ለስሙ።
ዛሬው እግዚአብሔርን እጅግ አድርገን እናመሰግናለን። ዘማሪው ወንድማችን መስፍን ጎቱንም እግዚአብሔር ይባርከው። እናመስግን ወገኖች። እግዚአብሔር አባታችንና አምላካችን ሆይ እጅግ እናመሰግናለን ስላለፉት የረፍት ቀናት ሁሉ። እግዚአብሔር ሆይ በነበርንበት ስፍራ ሁሉ ጠብቀ፣ በገባንበት በወጣንበት ስፍራ ሁሉ ከኛ ጋር ሆነ። ነው ለዚህች አዲስ ለተ ደግሞ አብቅተናልና እጅግ እናመሰግናለን። በዚህች ጊዜ ደግሞ እግዚአብሔር አምላካችን ሆይ የሚኖረንን የመጽሐፍ ቅዱስ ትምህርት ክፍለ ጊዜያችንን እንድትባርክልን፣ እግዚአብሔር ሆይ በቃልህ አማካይነት ወደ ልባችን እንድትመጣ እንድታገኘን፣ እግዚአብሔር ሆይ እንድትናገረን እንድትቀርጸንና እንድታበጃጀን እንለምንሃለን። እግዚአብሔር ሆይ ከቃልህ እውነትንና ታምራትን ማየት እንድንችል አቤት እግዚአብሔር ሆይ የልቦናችንን ዓይኖች አብራ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አመሻችሁ የተከበራችሁ ክርስቲያን ጌታ ቤተሰቦች፣ ሰላምታችን በጌታ በኢየሱስ ክርስቶስም በእያላችሁበት ይድረሳችሁ ይላልን። የዛሬውን የመጽሐፍ ቅዱስ ጥናታችንን ቀጥለን እናቀርባለን። ባለፈው ክፍለ ጊዜ ትምህርታችን ከኦሪት ዘሌዋውያን መጽሐፍ ተከታታይ ትምህርት አዲስ የጀመረ ለምጽ ስለሚታወቅበት ሁኔታ በሚል ርዕስ የለምጽን በሽታ ከአጥያት ጋር እንዴት እንደሚዛመድና እንደሚመሳሰል ሰባት ነጥቦችን በመጥቀስ ትምህርቱን ጠለቅ አድርገን መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሳችሁን ገልጣችሁ ኦሪት ዘሌዋውያን ምዕራፍ 13 ቁጥር 5ን አውጡ። ኦሪት ዘሌዋውያን ምዕራፍ 13 ቁጥር 5ን ተመልከቱ። በሰባተኛው ቀን ካህኑ ያየዋል፣ እነሆም ደዌው ባይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑ ሰባት ቀን ደግሞ ይዘጋበታል ይላል። ከሰባት ቀናት በኋላ ካህኑ በበሽተኛው ላይ ሌላ ምርመራ ያካሂድበታል። እርግጠኛ ባይሆን እንደገና ለሰባት ቀን ይዘጋበታል። ካህኑ ከተጠራጣሪው በሽተኛ ጋር በሚያደርገው ግንኙነት ከፍተኛ ትዕግስት ያስፈልጋል። አስቸኳይ ፍርድ መስጠት የለበትም። በሌሎች ወንድሞቻችንና እህቶቻችን ላይ አስቸኳይና ፈጣን ፍርድ ማድረግ እንደሌለብን ከዚህ ልምምድ እንማራለን። በሌላ ወንድም ላይ የተሳሳተ ፍርድ ማድረግ ቀላል ጉዳይ አይደለምና ሐዋርያው ጳውሎስ ለጢሞቴዎስ እንዲህ ይላል፣ ከሁለት ወይም ከሦስት ምስክር በቀር በሽማግሌ ላይ ክስ አትቀበል ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 19ን ልብ ይሏል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 19 በመጨረሻ ዘመንም ወገኖች ሐሰተኛ ከሳሾች እንደሚበዙ በመንገር ያስጠነቅቀዋል። ወዳጆች በመናደርገውና ስለሌሎች በመንናገረው ጥንቃቄ ማድረግ አለብን። ደግሞም በሰባተኛው ቀን ካህኑ ያየዋል፣ እነሆም ደዌው ቢከስ ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹህ ነው ይላል። እከክ ነው፣ ልብሱንም ማጥቦ ንጹህ ይሆናል ይላል። ዘሌዋውያን ምዕራፍ 13 ቁጥር 6ን ልብ ይሏል። ከላይ በተጠቀሱት 14ቱ ቀናት ደዌው ባይሰፋና መሻሻል ቢያሳይ በሽታው ለምጽ ስላይደለ ሰውየው ንጹህ እንደሆነ ይናገራል። ይህ ለሰውየው መልካም ዜና ስለሆነ የድልና የምዝጋና መዝሙር ሊዘምር ይችላል። ከሚወዳቸው ከመለየት ይልቅ ንጽህናውን አረጋግጦ ወደ ቤቱ ተመልሶ ከህብረተሰቡ ጋር ይቀላቀላል። ጌታ ኢየሱስ ወገኖች ወደ እርሱ የመጣውን ለምጻም ዳሶት እንዳነጻ አስታውሱ። ከሁሉ በላይ በመንፈሳዊ ህይወታቸው ለምጻሞች ለሆኑት የኃጢአት ይቅርታን አረጋግጦላቸዋል። ኃጢአትን ይቅር ማለት የሚችል አዳኝ መሆኑን ለማሳየት ሰዎችን ከስጋ ደዌ ፈውሷቸዋል። ከእግዚአብሔር በስተቀር ኃጢአትን ይቅር ሊል ማን ይችላል ብለው ፈሪሳውያንና ሰዱቃውያን እንደ ጠየቁት አስታውሱ። ሽባ ለሆነው ሰው ጌታ ኢየሱስ በመጀመሪያ ያወጀለት የኃጢአት ይቅርታን ነበር። ከዚያም እንዲህ አለ፣ ነገር ግን በምድር ላይ ኃጢአት ሊያስተሰሪ ለሰው ልጅ ሥልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸክመ ወደ ቤት ሂድ አለው። ኢየሱስ ከነፍስም ከሥጋ በሽታም ሰዎችን ማዳን እንደሚችል መገንዘቡ ጠቃሚ ነው ወገኖቼ። ሉቃስ ምዕራፍ 5 ከቁጥር 17 እስከ 26 ያለውን ስፍራ አንብቡ። የሉቃስ ወንጌል ምዕራፍ 5 ከቁጥር 17 እስከ 26 ያለውን ተመልከቱ። ወረድ ብለን ደግሞ አሁን ዘሌዋውያን ምዕራፍ 13 ቁጥር 7 እና 8ን እንመልከት። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል፣ እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ እርኩስ ነው ይለዋል። ለምጽ ነው። ይህ ደስ የሚያሰኝ ሁኔታ አይደለም። በቁጥሮቹ መሰረት ምርመራው ለሶስተኛ ጊዜ መሆኑ ነው። እስቲ አንድ ጥያቄ ልጠይቃችሁ። እግዚአብሔር ለሰው ሁለተኛ ወይም ሶስተኛ ዕድል ይሰጣልን? ወዳጄ ሆይ እግዚአብሔር ለኃጢአተኛ በብዙ ሺህ የሚቆጠሩ የንስሐ ዕድሎችን ይሰጣል። ቢጠቀምበት ብቻ በንስሐ ተመልሶ በሕይወት ይኖራል። ኦ እንዴት ደስ ይላል! ባነበብነው ክፍል መሠረት ወገኖቼ በመጨረሻም ካህኑ ውሳኔ ይሰጣል። የተጠረጠረው ሰውዬ ለምጻም እንደሆነ ይረጋገጣል። ይህ ለበሽተኛው አስደንጋጭና የጨለማ ጊዜ ነው። ምክንያቱም በሽተኛውን የሚጠብቀው ከሰውና ከእግዚአብሔር መገለል ነውና። ይህንን ሐሳብ አስቀድሞ ካየነው ንጹህ መሆኑ እስከሚረጋገጥ ድረስ ተዘክቶ በኋላ ግን ንጹህ መሆኑ ከተረጋገጠ ሰው ጋር አነጻጽሩ። ንጹህ የሆነ ሰው እንደ ለምጻም አይኖርም፣ ንጹህ ስለሆነ እንደ ንጹህ ሰው ይኖራል። ይለኛ ትልቅ ትምህርት አለው። አድማጮቼ፣ ዛሬ መለወጥን እንደ ልምድ አድርገው የሚያዩ ብዙ ክርስቲያን ወገኖች በየአብያተ ክርስቲያናቱ አሉ። አንዴ ከተለወጥን ምንም አጋጥመንም ብለው ያስባሉ። ለተወሰነ ጊዜ ሕይወታቸውን እየመረመሩ ይቆዩና ከጥቂት ጊዜ በኋላ የኃጢአት በሽታ በሕይወታቸው ባስደንጋጭ ሁኔታ ይንሰራፋል ወይም ያድጋል። እነዚህ ሰዎች ከምንም መልኩ ንጹሐን ሊባሉ አይችሉም። ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክቱ በምዕራፍ 2 ቁጥር 19 እንዲህ ሲል ይናገራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገንስ አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ሐዋርያው ጴጥሮስም ይህንን ርኩስና ሕገ ወጥ ለምጻሞችን ወደ ትፋቱ እንደሚመለስና በጭቃ ከሚንከባለል እሪያ ጋር ያመሳስላቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22ን ተመልከቱ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ያሮጌው ለምጽ ምርመራ። ይህ ሁለተኛው ርዕሳችን ነው ማለት ነው። እስቲ ዘሌዋውያን ምዕራፍ 13 ከቁጥር 9 እስከ 11 ያለውን እንመልከት። የለምጽ ደዌ በሰው ውስጥ ቢሆን እርሱን ወደ ካህኑ ያመጡለታል። ካህኑም ያያል፣ እነሆም በቁርበቱ ላይ ነጭባጭ ቢሆን ጠግሩም ተለውጦ ቢነጣ ሥጋውን በባጭ ውስጥ ቢያዥ እርሱ በሥጋው ቁርበት ላይ አሮጌ ለምጽ ነው፣ ካህኑም እርኩስ ነው ይለዋል። እርሱ እርኩስ ነውና አይዘጋበትም ይላል። አሁን ያነበብነው ይህ ክፍል የሚያመለክተው ብዙ ጊዜ የቆየውን ያሮጌውን ለምጽ ጉዳይ ነው። ሰውየው ለምጻም መሆኑ እየተረጋገጠ ስለሆነ ለምርመራ ወይም ለእይታ አይዘጋበትም ማለት ነው። ወገኖቼ፣ ኃጢአተኝነታቸው በግልጽ የሚታወቅ ሰዎች እንኳን ሲነግሯቸው ወይም ሲመክሯቸው ሊቀበሉ ፈቃደኞች የማይሆኑ አንዳንድ ልባቸው የጠጠረ ኃጢአተኞች አሉ። ነፍሰ ገዳዮች፣ ሌቦች፣ ሰካራሞች፣ ውሸታሞችና የመሳሰሉት ሁሉ በዚህ ክፍል ይመደባሉ። እንደነዚህ አይነት ሰዎች በኃጢአት ባርነት ውስጥ ስላሉ ነፃ እንዲወጡ ሰማያዊ መድኃኒት ያስፈልጋቸዋል። በውጪው በጣም ያጌጠ ነገር ግን ያልዳነ የቤተ ክርስቲያን አባል ለምጻም እንደሆነ አያምንም። የጠፋ ኃጢአተኛ እንደሆነ ሲነገረው ከቶ አይቀበልም። ከዚህ አይነት ሰው ይልቅ ልቡ የጠጠረ ኃጢአተኛ ለወንጌል ቃል ክፍት ይሆን ይሆናል፣ ለምጻምነቱንም ያምን ይሆናል። ለምጹ በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበቱን ሁሉ ከራሱ እስከ እግሮቹ ድረስ እንደ ከደነው ለካህኑ ቢመስለው ካህኑ ያያል። እነሆም ለምጽ ሥጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ሥጋ ሁሉ ፈጽሞ ተለውጦ ነጭ ሆኗል፣ ንጹሕ ነው። የሚያዠው ሥጋ ግን ሲታይበት እርኩስ ይሆናል። ካህኑም የሚያዠውን ሥጋ አይቶ እርኩስ ነው ይለዋል። የሚያዠው ሥጋ ለምጽ ነውና እርኩስ ነው። የሚያዠውም ሥጋ ተለውጦ ቢነጣ እንደ ገና ወደ ካህኑ ይመጣል፣ ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ንጹሕ ነው ይለዋል፣ ንጹሕ ነው ይላል። ዘሌዋውያን ምዕራፍ 13 ከቁጥር 12 እስከ 17 ያለውን ተመልከቱ። ይህ ክፍል ወገኖቼ የቆየ ወይም ያሮጌ ለምጽን ሌላ ገጽታ ያሳየናል። የበሽተኛው ሙሉ አካል ቢሸፈንም እንኳን ሁኔታው ተስፋ አስቆራጭ አይደለም። በክፍሉ ውስጥ ተስፋ የሚሰጥ አስደናቂ አረፍተ ነገር ወይም ሐሳብ አለ። ይኸውም የበሽተኛው አካል ሙሉ በሙሉ ቢነጣ በሽተኛው ንጹህ እንደሆነ ይነገረዋል ይላል። ይህ ሐሳብ ማንኛውም ኃጢአተኛ የደህንነት ተስፋ እንዳለው የሚያሳይ ይመስላል። ነቢዩ ኢሳይያስ በምዕራፍ 1 ቁጥር 5 እና 18 ኢሳይያስ ምዕራፍ 1 ቁጥር 5 እና 18 ይህንን ሐሳብ የሚያጸና ይመስላል። ደግሞስ አመጻ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል ይላል። ከዚህ በኋላ የታላቁ ሐኪም ግብዣ ይቀጥላል። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ይላል። ወገኖቼ፣ ትክክለኛው የለምጽ መለያ ወይም ምልክት የሥጋ መበስበስ እንደሆነ አስታውሱ። መጽሐፍ ቅዱስ ስለ ሥጋ በአማኝም ሕይወት ስለሚገለጸው ሥጋ ብዙ ይናገራል። እስቲ ከዚህ ቀጥሎ ያሉትን የመጽሐፍ ቅዱስ ክፍሎች አንድ በአንድ እንመልከት። ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና ይላል። ዘፍጥረት ምዕራፍ 6 ቁጥር 12 ዘፍጥረት ምዕራፍ 6 ቁጥር 12 ሕይወትን የሚሰጥ መንፈስ ነው ሥጋ ምንም አይጠቅምም ይላል ዮሐንስ ምዕራፍ 6 ቁጥር 63 ዮሐንስ ወንጌል ምዕራፍ 6 ቁጥር 63 በኔ ማለት በሥጋዬ በጎ ነገር እንደማይኖር አውቃለሁና ሮሜ ምዕራፍ 7 ቁጥር 18 ሮሜ ምዕራፍ 7 ቁጥር 18ን ተመልከቱ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 እና ምዕራፍ 15 ቁጥር 50ን ተመልከቱ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 እንዲሁም ምዕራፍ 15 ቁጥር 50ን ልብ ይሏል በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቡናችንን ፈቃድ ያደረግን በሥጋችን ምኞት በፊት እንኖር ነበርን ይላል ኤፌሶን ምዕራፍ 2 ቁጥር 3 ኤፌሶን ምዕራፍ 2 ቁጥር 3 እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝንነንና ይላል ፊልጵስዩስ ምዕራፍ 3 ቁጥር 3 ፊልጵስዩስ ምዕራፍ 3 ቁጥር 3ን መመልከት ይቻላል አድማጮቼ አሁን ካነበብናቸው ጥቅሶች መረዳት እንደምንችለው የበሰበሰ ሥጋ በመስቀል ላይ የተሰቀለውን አሮጌውን ባህሪያችንን ያመለክታል ይህ ሥጋ በአማኝ ሕይወት ራሱን በሚገልጥበት ጊዜ እግዚአብሔር እንዲፈርድበት ይገባል ሥጋ ወገኖች እግዚአብሔርን ደስ ሊያሰኝ አይችልም በእግዚአብሔር ዘንድ ተቀባይነት ያለው መንፈስ ቅዱስ በአማኝ ሕይወት የሚያፈራው ፍሬ ብቻ ነው በቁስል ወይም በባጭ መልክ ለሚታይ ለምጽ የሚደረግ ምርመራ አድማጮች በዘሌዋውያን ምዕራፍ 13 ከቁጥር 18 እስከ 23 ባለው ስፍራ በቁስል ላይ ስለሚደረግ ምርመራ በጥልቀት ይናገራል በአንድ ሰው ላይ ቁስል መሳይ ነገር ቢወጣ ተራቁስል ነው ተብሎ ቸልመባል የለበትም ምናልባት ለምጽ ሊጀምር ስለሚችል ሰውየው በካህኑ መፈተሽ አለበት ነገሩ ትንሽ ቁስል ወደ ካንሰርነት ሊለወጥ እንደሚችል አይነት መሆኑ ነው ቁስልን የመመርመሩ ሂደት አስቀድሞ ከተጠቀሰው አዲስን ለምጽ ከመመርመር ሂደት ጋር ተመሳሳይነት አለው በቁስሉም ላይ ነጭ ጠጉር ቢወጣ ቁስሉም ወደ ቆዳ ውስጥ ዘልቆ ቢገባ ችግሩ ጥልቅ መሆኑን መረዳት እንችላለን የቁስሉን አዝማሚያ ለመለየት ካህኑ በበሽተኛው ላይ 7 የይታ ቀናትን ያዝበታል በአንድ ክርስቲያን ህይወት ወገኖች አሮጌው ኃጢያት ሊሰፋና አደገኛ ሁኔታን ሊፈጥር ስለሚችል ክርስቲያን ሁልጊዜ ትጉ መሆን አለበት አብዛኛውን ጊዜ አዳዲስ ክርስቲያኖች እግዚአብሔር ከተለያዩ መጥፎ ልምዶች ነጻ እንዳደረጋቸው ይናገራሉ ከተወሰኑ አመታት በኋላ ግን አሮጌው ኃጢያት ብቅ እያለ ያስቸግራቸዋል ይህ ብዙ ጊዜ የሚከሰት እውነት ነው አንድ ሰው የዳነ ክርስቲያን እንኳን ቢሆን ኃጢያት ብቅ እያለ ማስቸገሩ አይቀርም አስቸኳይ የሆነ ፍርድ ከመስጠት ይልቅ ጥንቃቄ በተሞላበት ሁኔታ ህይወትን መመርመር ይሻላል ከብዙ አመታት በፊት አንድ በጣም የሚጠጣና የሚሰክር ሰው ክርስቶስን የግል አዳኙ አድርጎ ተቀበለ ይህ ሰው ታመመና ልጠይቀው ሄድኩ በኋላ ግን ምንም ህመም እንደሌለበት በነገሩ ደረስኩበት አያችሁ ወገኖቼ መኝታ ክፍሉ ግን በአልኮል ሽታ ሞልቶ አገኘሁት ሰውየው ያለቀሰ ወደ ጠጪነቱ ህይወት እንደተመለሰ ነገረኝ አንዳንድ ሰዎች ይህንን አይነት ሰው እንዳለ እንቀበለው እንጂ ልንረዳው ከቶ አንችልም ይላሉ ይህ አይነት አባባል ለዚህ ሰው ምንም ሊጠቅመው እንደማይችል ልነግራችሁ እወዳለሁ ይልቁንም ይህን አይነት ሰው በመክርና በጸሎት መከታተል አለብን አንድ ሰው ለምጽ እንዳለበት መመርመርና ማየት ያስፈልጋል ግን ለሰውየው ለምጽኑን የሚፈውስ አዳኝ እንዳለ መንገር አለብን እዚህ ስፍራ ቆመን በሰውየው ላይ ፍርደን ቀልደን መሄድ ምንም አይጠቅምም ይህ ሰውየውን በጣም ይጎዳዋል ይህ ሰው ይቅር የሚለው አዳኝ እንዳለ ማወቅ አለበት አዳኙ ሊያሰቃየው ካለው ከለምጽ በሽታ ይፈውሰዋል ዘሌዋውያን ምዕራፍ 13 ከቁጥር 24 እስከ 28 በሰዓት ትኩሳት መልክ ስለሚከሰት ለምጽ ያብራራል በርግጥ የዚህ የሰዓት ትኩሳት ምንነት በግልጽ ማወቅ አይቻልም። ምናልባት በሰዓት ቃጠሎ የሚከሰት ወይም ተራ ትኩሳት ሊሆን ይችላል። በምንም አይነት መልኩ ሁኔታው ለምጽን ሊያሳድግ እንደሚችል ክፍሉ ይናገራል። ይህ መመሪያ ሕይወትን ሊጎዳ የሚችለውን የስጋን ሥራ በቅርቦነን መከታተልና መመርመር እንዳለብን የሚያስተምረንን የመጽሐፍ ቅዱስን ትምህርት ያጸናዋል። ስለ ስጋችሁ ድካም እንደ ሰው ልማድ ላለው ብልቶቻችሁ አመጻል ያደርጉ ለርኩሰትና ለአመጻ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። ሮሜ ምዕራፍ 6 ቁጥር 19ን ልብ ይሏል። ሮሜ ምዕራፍ 6 ቁጥር 19ን ተመልከቱ። ነገር ግን ለሌሎች ከሰበክ በኋላ ራሴ እየተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27። እነዚህ ጥቅሶች ወገኖቼ በስጋችን ብጉር እንዳለ በጥንቃቄ ማየት እንዳለብን ያስተምሩናል። ስጋ እግዚአብሔርን ደስ ማሰኘት አይችልምና። በራስ ወይም በጢም አካባቢ የሚታይ ለምጽ ምርመራ ዘሌዋውያን ምዕራፍ 13 ከቁጥር 29 እስከ 30 ያለውን ተመልከቱ። እንዲህ ይላል፣ ማናቸውም ወንድ ወይም ሴት በራሱ ወይም ባገጩ ደዌ ቢኖርበት ካህኑ ደዌውን ያያል። እነሆም ወደ ቁርበቱ ቢጠልቅ በውስጡም ቀጭን ቢጫ ጠጉር ቢኖርበት ካህኑ ርኩስ ነው ይለዋል። ቆረቆር ነው፣ የራስ ወይም ያገጭ ለምጽ ነው ይላል። ለምጽ በአንዳንድ በማይጠበቁና ስውር በሆኑ ቦታዎችም መከሰት እንደሚችል ከላይ ያነበብናቸው ቁጥሮች ይገልጻሉ። በራስ ወይም ባገጭ ባለው ጸጉር ውስጥ ያደገ ለምጽ ወዲያውኑ ሊታወቅ ስለማይችል በእነዚህ ቦታዎች ጥንቃቄ የተሞላበት እይታ ያስፈልጋል። በርግጥ በእነዚህ ቦታዎች ለምጽ እንደወጣ ለማወቅ የሚደረገው ምርመራ ከሌሎቹ የአካል ክፍሎች ጋር ተመሳሳይነት አለው። በተጠረጠረው ስፍራ ቢጫ ጠጉር መኖሩ ለምጽ በዚያ ስፍራ በቆዳ ውስጥ ዘልቆ መግባት እንደቻለ ይገልጻል። ታውቃላችሁ ወገኖች፣ ኃጢአት አንዳንድ ጊዜ በቤተ ክርስቲያን ውስጥ ግልጽ በሆኑ ያገልግሎት ክፍሎች ራሱን ይገልጻል። ኃጢአት በራስ ላይ ማለትም በቤተ ክርስቲያን ውስጥ በታወቁ ያገልግሎት ክፍሎች ካለ የቤተ ክርስቲያንን ወይም የምእመናንን ምስክርነት ያበላሻል። እነዚህን ነገሮች በጥንቃቄ መርምረን ፍርድ መስጠት አለብን። በዘሌዋውያን ምዕራፍ 13 ከቁጥር 31 እስከ 37 ያለው ስፍራ እንደገና አንድ ሰው ለምጻም ነው ወይም አይደለም ተብሎ ፍርድ ከመሰጠቱ በፊት የምርመራና እይታ ጊዜ መወሰድ እንዳለበት ይናገራሉ። ተጠርጣሪው ለሰባት ወይም ለሌላ ሰባት ተጨማሪ ቀናት በተለየ ስፍራ እንዲቀመጥ ይደረጋል። ይህ በቤተ ክርስቲያን ውስጥ በአገልጋዮች ላይ ሆነ በምእመናን ላይ የምናደርገው ማንኛውም ፍርድ ወይም ክስ ጥንቃቄ የተሞላበት እንዲሆን ያስተምረናል። አንድ ውሳኔ ከመወሰኑ በፊት ጥንቃቄ የተሞላበት ምርመራ ማድረግ አለብን። በሽታውን ለማየትና ለመመርመር ካህኑም ሰፋ ያለ ጊዜ ያገኛል። በሽታው እየተስፋፋ ከሄደ ካህኑ በሽተኛው ንጹህ እንዳይደለ ይገልጻል። በርግጥ በተጠረጠረው ስፍራ ጥቁር ጠጉር ቢበቅል ካህኑ በሽተኛው ንጹህ እንደሆነ ይገልጻል። እስቲ ቁጥር 38 እና 39 ደግሞ እንመልከት። ማናቸውም ወንድ ወይም ሴት በስጋው ቁርበት ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆም በስጋቸው ቁርበት ላይ ያለው ቋቁቻ ፈገግ ቢል አጓጎት ነው፣ ከቁርበቱ ውስጥ ወጥቷል፣ ንጹህ ነው ይላል። እነዚህ ቁጥሮች አጓጎት ለምጽ እንዳይደለ ያሳያሉ። ቀጥሎ ያሉት ቁጥሮች ደግሞ መላጣነት ለምጽ እንዳይደለ ያሳያሉ። ነገር ግን በመላጣ ስፍራ ለምጽ ማደግ ስለሚችል የዘወትር እይታ ያስፈልጋል። ይህንን በተመለከተ ዘሌዋውያን ምዕራፍ 13 ከቁጥር 40 እስከ 44 ያለውን ተመልከቱ። ዘሌዋውያን ምዕራፍ 13 ከቁጥር 40 እስከ 44። የለምጻሙን ልብስ ስለማስወግድ እስቲ ዘሌዋውያን ምዕራፍ 13 ቁጥር 45 እንደማለፍ ብላችሁ ተመልከቱ። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ እርኩስ ነኝ ይበል ይላል። የለምጻሙ ልብስ መቀደድ አለበት፣ እርሱም ከንፈሩን ሸፍኖ እርኩስ እርኩስ ነኝ ይያለ እየተናገረ መጓዝ አለበት። የለምጻሙ ኔታ በዚህ በሚያጸይፍ መልኩ የተገለጠ ይሆናል። በሽታውን በመንካት ማስተላለፍ ስለሚችል ከማህበሩ መሃል መወገድ አለበት። እንደዚያውም ወገኖቼ ኃጢአተኛ ሰው በሄደበት ሁሉ ኃጢአቱን ሊያሰራጭና ሌሎችን ሊበክል ይችላል። አንድ አባት የራሱን ህይወት ደስ ባሰኘው መንገድ መምራት ይችላል። ነገር ግን ክቡር ልጁን ወደ ሲኦል የመምራት መብት የለውም። ብዙ ወላጆች ግን ይህንን ሲያደርጉ ይታያሉ። ለምጻም በዙሪያው ያለውን ሁሉ ያረክስ ነበር። ልብሱ ራሱ በሽታውን ወደ ሌላ ስለሚያስተላልፍ መቀደድና መወገድ አለበት። እንደዚያውም ሁሉ ኃጢአት የነካውን ሁሉ ሊያረክስ ስለሚችል መወገድ አለበት። ቁጥር 46 ደዌው ባለበት ዘመን ሁሉ ርኩስ ይሆናል። እርሱ ርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጪ ይሆናል ይላል። ዛሬ ወገኖቼ ብዙ ኃጢአተኞች አብሯቸው ወደ ሲኦል የሚሄዱ ተባባሪዎች አሉን ብለው በዚያ ይጽናናሉ፣ ይበረታታሉ። አሁን ባነበብነው ክፍል ለምጻሙ ሰው ግን ከማህበሩ ተለይቶ ከሰፈሩ ውጪ ብቻውን እንደሚቀመጥ አስታውሱ። እስቲ አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 13 ከቁጥር 47 እስከ 59 ያለውን ስፍራ በኋላ ተመልከቱ። ቁጥር 47 እስከ 59 ያለውን ስፍራ ተመልከቱ። ሰፋ ይላል ይህ ክፍል ወገኖች። የለምጻምን ልብስ ስለማስወገድ በስፋትና በጥልቀት የሚናገር ክፍል ነው። እዚህ ላይ መታሰብ ያለበት ነገር የልብሱ ዋጋና ጥራት የሚያመጣው ምንም ልዩነት የለም። ዋጋቸው የከበሩ ልብሶች እንኳን ቢሆኑ እንደማናቸውም ልብስ ሊረክሱ ይችላሉ። እዚህ ላይ ቆም ብለን ማየት ያለብን አንድ መንፈሳዊ እውነት አለ። የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ኃጢአተኛ የሚያደርገው ሆነ የሚነካው ሁሉ በኃጢአት የተበከለ ነው። ሌላው ነገር ደግሞ የከበረ ልብስ ሆነ ተራ ልብስ በየደረጃው በለምጽ ከተበከለ መታጠብ አለበት። ሁላችንም ወገኖች እንደ ርኩስ ነገር ስለሆን በኃጢአትም ስለተበከልን መታጠብ ያስፈልገናል። ልብ በል ወገኔ ሆይ፣ እግዚአብሔር ብቻ ለኃጢአተኛ ሰው መፍትሄና መድኃኒት ነው። ዛሬ በኃጢአት ለምጽ ተመተህ ከሆነ ኃይለኛው ከእግዚአብሔር እጅ በታች ራስህን እጣል፣ እርሱም ይደግፋል። እግዚአብሔር ይባርክ።
ጌታ የተወደዳችሁ ክብራን አድማጮች፣ የዛሬው ዝግጅታችን እዚህ ላይ ያበቃል። በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል ያበበ ከበደ ወርቅ ነበርኩኝ። ሰላም ሁኑ።